የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 11 2016 ዓመተ ምህረት ዝግጅታችን ጀመረ። በክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል ዛሬ በመላው ኢትዮጵያ ሲከበር ውሏል።
የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትእዛዝ ነው። ዛሬ ብዙ ወገኖቻችን ሕፃናት፣ እናቶች፣ እህቶችና አረጋውያን በረሃብ ተቆራምደው
ከጥምቀት በዓል አከባበር ላይ የተቀነጨበው ነው የሰማችሁት። የበዓሉን አከባበር የሚቃኘው ዘገባችን ከዜና በኋላ ይቀርባል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በአፍሪካ ቀንድ ላይ ያለውን ተጽዕኖና በአፍሪካ እየጨመረ የመጣውን የቻይናና የራሽያ ሚና የሚቃኙ ዘገባዎችም አሉን። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የጥምቀት በዓል ዛሬ በኢትዮጵያ የተለያዩ ከተሞች ተከብሮ ውሏል። በመዲናዋ አዲስ አበባ በዓሉ በሃይማኖታዊ ስነ ስርዓቶች ደምቆ የተከበረ ሲሆን በክብረ በዓሉ ላይ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ለረሃብ ለተጋለጡ ወገኖች ኢትዮጵያውያንና ዓለም አቀፉ ማህበረሰብ እጃቸውን እንዲዘረጉ ተማጽነዋል። በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማህበረሰቡ ንስሐ መግባት እንዳለበትም አሳስበዋል። ለሰላምና አንድነት ልንተጋ ይገባል ብለውም አክለዋል። በጃሜዳ በነበረው የጥምቀት በዓል አከባበር ላይ በርካታ የእምነቱ ተከታዮችና ከተለያዩ ሀገራት የመጡ ጎብኚዎች ታድመዋል። አድማጮቻችን፣ የዚህ ጉዳይ ዝርዝር በአብይ ርዕሳችን በሰፊው ይቀርባል። ናይጄሪያ ውስጥ በአቡጃ ከተማ አቅራቢያ 5 እህትማማቾች ታፍነው መወሰዳቸው በመላ ሀገሪቱ ቁጣ መቀስቀሱን ተከትሎ በሀገሪቱ ዋና ከተማ የጸጥታ ችግር እንዳይፈጠር ስጋት ፈጥሯል። እህትማማቾቹ የታፈኑት በያዝነው ጥር ወር መጀመሪያ ላይ ከአቡጃ እምብርት 25 ኪሎ ሜትር ርቀት ላይ የሚገኘው መኖሪያ ቤታቸውን ጥሰው በገቡ የታጠቁ ሰዎች መሆኑን አንድ የቤተሰብ አባል ለፈረንሳይ ዜና አገልግሎት ተናግራለች። የተጠየቀው የማስፈቻ ገንዘብ በቀነ ገደቡ አለመከፈሉን ተከትሎ ጥቃት አድራሾቹ ከእህትማማቾች መካከል አንዱ የሆነችውን የ21 ዓመቷን ናቢያ አልካድሪያን እንደገደሉ ተናግራለች። ሌሎቹን ለማስፈታት ድርድሮች ቀጥለዋል። አውራ ጎዳናዎች ላይ ባነጣጠሩ ወንጀለኞች የተደጋገሙ ለገንዘብ ብለው ሰዎችን ማፈን በናይጄሪያ ዋነኛ ችግር ሆኖ ቆይቷል። ወንጀለኞቹ ተማሪዎች ከትምህርት ቤት ውስጥ ሳይቀር ያፍናሉ። የእህትማማቾች መታፈን የቀሰቀሰውን የህዝብ ቁጣ ተከትሎ ፕሬዚደንት ቦላ አህመድ ቲኑቡ ከቅርብ ጊዜ ወዲህ ተበራክተዋል ያሉትን የአፈናና የሽፍትነት ጥቃቶች አውግዘዋል። ከፍተኛ ጥበቃ በሚደረግለት የፌዴራል ዋና ከተማ ግዛት ውስጥ የወንጀል ቡድኖች ጥቃት ካደረሱ በኋላ ፖለቲከኞችና የዜና አውታሮች የመንግስትን ስትራቴጂ ጥያቄ ውስጥ አስገብተዋል። የናይጄሪያ ስጋት አማካሪ ድርጅት ኤስቢኤም ኢንተለጀንስ ለፈረንሳይ ዜና አገልግሎት እንደገለጸው ባለፈው አንድ ዓመት በመዲናዋ ቀጠና ዙሪያ ታፍነው የተወሰዱ 283 ሰዎች ተመዝግበዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ እስራኤል በሺዎች የሚቆጠሩ ፍልስጤማውያንን በጋዛና በዌስት ባንክ ምስጢራዊ ቦታዎች 11 ማሰቃየት የሚቆጠር እንግልት አድርሳባቸዋለች ሲል በትናንትናው ዕለት ከሷል። በእስራኤል ቁጥጥር ስር በሚገኘው የፍልስጤም ግዛት የቢሮው ተወካይ አጃት ሱንጋሃይ በጄኔቫ ለጋዜጠኞች በሰጡት መግለጫ በእስራኤል መከላከያ ኃይል ከ30 እስከ 55 ቀናት ውስጥ ተይዘው እንደነበር የሚናገሩ በርካታ እስረኞችን እንዳገኙ ተናግረዋል። ትክክለኛውን ቁጥር ለማወቅ አስቸጋሪ ቢሆንም ታሳሪዎች በሺዎች እንደሚቆጠሩ መስማታቸውን ሳንጋ ያክለዋል። እንደ ማሰቃየት ተግባራት የሚቆጠር ድብደባ ማዋረድና እንግልት እንደደረሰባቸው መስማታቸውንም ተጠቅሷል። አንዳንድ ወንዶች በቀዝቃዛ የአየር ሁኔታ ውስጥ ካለበቂ አልባስ በእራፊ ጨርቅ ብቻ ስለመለቀቃቸው የሚናገሩ ዘገባዎች እንዳሉም የቢሮው ተወካይ አክለዋል። ከእስር የተለቀቁት ግለሰቦች ለረጅም ጊዜያት አይኖቻቸው በጨርቅ ተሸፍነው እንደነበርና ቦታውን በውል ባያውቁትም ወደ እስራኤል መወሰዳቸው መናገራቸውን ይፋ አድርገዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ራቪኒ ሳምሳዲኒ በበኩላቸው ተፈጽሟል የተባለውን በደል በተመለከተ የእስራኤል ባለስልጣናትን ለማግኘት እንደጣሩ፣ ሆኖም ምንም አይነት ምላሽ እንዳላገኙ ተናግረዋል። በጄኔቫ የሚገኘውን የእስራኤል ልዑክ ቪኦኤ ለማግኘት ሞክሮ በተመሳሳይ መልስ ሳያገኝ ቀርተዋል። ታጣቂው ቡድን ሐማስ በደቡብ እስራኤል ጥቅምት 7 ቀን ባደረሰው ጥቃት 1200 የሚገመቱ ሰዎች አብዛኞቹ እስራኤላውያንን የገደለ ሲሆን 250 ሰዎችን ደግሞ አግቶ ወስዷል። ጭካኔ በተሞላበት ጥቃት ማግስት የእስራኤል ኃይሎች ከባድ ምላሽ ሰጥተዋል። በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ቁጥራ መሰረት ከ24000 በላይ ሰዎች በእስራኤል የመልስ ጥቃት ተገድለዋል። ከነዚህ መካከል 70% ሴቶችና ሕፃናት ናቸው። ከዚህ በተጨማሪ ቢያንስ ሌሎች 60000 እንደቆሰሉ ይታመናል። የመንግስታቱ ድርጅት ቢሮ ሁሉም በቁጥጥር ስር ያሉትም ሆነ ወይንም የታሰሩ ሰዎች ዓለም አቀፉ የሰብአዊ ሕግ ልማድና ደረጃዎች መሰረት መያዛቸውንና ሁሉም ደርሰዋል የተባሉ የመጎሳቆል ሁኔታዎች ላይ ምርመራ መደረጉን እስራኤል ማረጋገጥ አለባት ብለዋል። በስተመጨረሻም ስፖርት። በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ ምሽቱን ቀጥሏል። የቡርኪና ፋሶና የአልጄሪያ ብሔራዊ ቡድን 2-2 በሆነ አቻ ውጤት ተለያይተዋል። ሙሐመድ ኮናቴ በ48ኛው ደቂቃ፣ በርትናን ትራውሬ በፍጹም ቅጣት ምት በ71ኛው ደቂቃ ለቡርኪና ፋሶ ጎሎችን ሲያስቆጥሩ፣ የአልጄሪያው ባግዳድ ቦኒጃ በ51ኛው ደቂቃ እንዲሁም ጨዋታው ይጠናቀቅ 4 ደቂቃዎች በቀሩበት ሰዓት ባስቆጠራቸው 2 ጎሎች ሀገሩን ከመሸነፍ አውጥቶ ላቻ ውጤት አብቅቷታል። ትናንት አመሻሹን የተገናኙት ጊኒና ጋምቢያ ተመጣጣኝ የኳስ ብቃት ያሳዩ ሲሆን አጊውባው ካማራ በ69ኛው ደቂቃ ባስቆጠራት ጎል ባለድል ለመሆን ችሏል። ትናንት በተደረገ ሌላ ጨዋታ የትራንጋ አናብስ ተብሎ የሚጠራው የሴኔጋል ብሔራዊ ቡድን የእግር ኳስ ዘርፍ ኃያልነቱን በማስጠበቅ የካሜሩናቸውን 3-1 በሆነ ውጤት ድል አድርጓል። በተመሳሳይ ከዕለት ተዕለት ብቃቱን እያሳየ የሚገኘው የትንሿ ምዕራብ አፍሪካዊት ደሴት ሀገር ኬፕ ቨርድ ብሔራዊ ቡድን የሞዛምቢካቸውን 3-0 በሆነ ውጤት በመርታት ገናናነቱን አሳይቷል። ኬፕ ቨርድ ከዚህ ቀደም የጋናን ብሔራዊ ቡድን 2-1 በሆነ ውጤት መርታቷን ተከትሎ ከወዲሁ ወደ ቀጣይ ዙር ማለፏን አረጋግጣለች። የኬፕ ቨርድ ቡድን እጅግ ማራኪ ጨዋታና የብሔራዊ ቡድኑ አባላት ቅንጅት ሰኞ ዕለት ብሔራዊ ቡድኑ ከሌላዋ ጠንካራ የአህጉር አፍሪካ ቡድን ግብጽ ብሔራዊ ቡድን ጋር የሚያደርገውን ጨዋታ በእጅጉ አጓጊ አድርጎታል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ።
ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 11 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ሲከበር ውሏል። በዓሉን እያከበራችሁ ያላችሁ መላው የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝነው የጥምቀት በዓል አከባበርን ወደሚያስቃኘው የመጀመሪያው ቅንብር እንለፍ። ዛሬ ቀደም ሲል እንደገለጽነው በክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል በመላው ኢትዮጵያ ሲከበር ውሏል። በተለያዩ አካባቢዎች በዓሉ የነበረውን ድባብ የተከታተለው ዘጋቢያችን ኬኔዲ አባተ ተከታዩን አዘጋጅቷል።
የ2016 ዓመተ ምህረት የጥምቀት በዓል እንደቀድሞው ሁሉ ሃይማኖታዊ ሴቱን ጠብቆ በአዲስ አበባ ጃንሜዳ ዛሬ ጥር 11 ቀን በድምቀት ተከብሯል። በ ክብረ በዓሉ ላይ በርካታ የእምነቱ ተከታዮችና ከተለያዩ ሀገራት የመጡ ጎብኚዎች ታድመዋል። አስተያየታቸውን የሰጡን የበዓሉ ታዳሚዎች ስሜታቸውን አጋርተውናል።
ስሜ ኢንጂነር ሳሙኤል ኃይሌ ይባላለሁ። በአገራችን ባለው ነባራዊ ችግሮች አንግል ሰዎች በጣም ብዙ ሀሳቦችን ብዙ ነገሮችን ነበረ ሰሞኑን ሲወራ የነበረው። ነገር ግን ከትናንትና ጀምሮ እስካሁን ሰዓት ባየሁት ሁኔታ በጣም ደስ በሚል በሚያምር ሁኔታዎች ናቸው ያሉት እና አንዳንዴ ሰዎች ይህንን ሀሳቦችን ብንጠነቀቅ በጣም ደስ ይለኛል። እንደኔ ሀሳብ ሁለተኛ ነገር ደግሞ ለሀገራችን እግዚአብሔር ሰላሙን እንዲሰጠን ነው። ከመሮችን ጀምሮ እግዚአብሔር መፍራት ጥሩ ነገሮችን ማድረግ ቢኖር ሀገራችን ሰላምን ይመጣል፣ ጥሩ ነገሮች ይገኛሉ።
ከግሪክ ነኝ። እዚህ የመጣሁት ለበዓሉ ብቻ አይደለም፣ ከአዲስ አበባ እስከ ላሊበላና ሆሞ ሸለቆ ያለውን ሀገራችን ለማየት ከዚያም ጥምቀትን ለመታደም ነው። የዚህ በዓል ተሳታፊ በመሆኔ በጣም ደስተኛ ነኝ። ህዝቡን በጣም ወድጄዋለሁ። ተግባቢ፣ ደግና ደስተኛ ነው። እኔ ራሱ ኦርቶዶክስ ክርስቲያን ነኝ። በግሪክና እዚህ ያለው የበዓል አከባበር ትንሽ ይለያል። እዛ ባህር ላይ መስቀል ተጥሎ መስቀሉን በዋና ያገኘ በረከቱን ያገኛል። እዚህ ያየሁት ደግሞ የተለየና በጣም የወደድኩት ነው።
እኔ አባላላው ፊሊፕ እኔ ጀርመናዊ ነኝ። I live in Addis Ababa for Soste Gemash Ahmed. I like it very much.
በጣም ወድጄዋለሁ። ትላንትናም በአካባቢያችን ስናከብር ነበር። በሰው ፊት ላይ የምታየው ስሜት ሁሉ ነገር በጣም ደስ ይላል። ጥምቀትን ብቻ ሳይሆን መስቀልና ሌሎችንም የኢትዮጵያ በዓላት እወዳቸዋለሁ፣ ምክንያቱም በዓለም ልዩ ናቸው። እነዚህን በዓላት ልትጠብቁ ይገባል። ሰላም ደግሞ ለሁሉም አስፈላጊ ስለሆነ መጠበቅ አለባችሁ።
የኢየሱስ ክርስቶስ ጥምቀት የትህትና ተምሳሌት መሆኑን የገለጹት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ኢትዮጵያውያን ከዚህ በመማር ሊተገብሩት ይገባል ያሉትን ተናግረዋል።
የክርስቶስ መጠመቅ ትልቁ ነገር የሰው ልጆችን የማዳኑ ስራ እንዳለ ሆኖ ከሁሉም ፍቅሩን የገለጸበትና ትህትናውን ያሳየበት ዕለት ነው። በባሪያው በአገልጋዩ እጅ ነው የተጠመቀ። እንዲያውም ዮሐንስ ይከለክለው ነበር፣ ጌታዬ ነህ እኔ ካንተ ተጠመቅ ይገባኛል እያለ ይከለክለው ነበር። ጌታችን ምን አለ? ተው፣ ይሄ ለኛ ተላ ደስታ ነው። አንተ ጌታውን አጠመቀ፣ እኔም ደግሞ በባሪያው ተጠመቀ ተብሎ ስለሚነገር ተው። ይሄን አንዴ ተው ብሎት ከልክሎት በራሱ ፈቃድ ከዮሐንስ ተጠምቋል። ይሄ ትህትናን የሚያሳይ ነው፣ ራስን ዝቅ ማድረግን የሚያሳይ ነው። ይሄው ምንድነው? እርስ በርሳችሁ ለወንድማችሁ ለባላንጀራችሁ ራሳችሁን ዝቅ በማድረግ በትህትና ኑሩ ሲለን ነው። መቼም በዚህ ዓለም ትህትና ባለመኖሩ ነው ሰላም ይጠፋ። መታዘዝ ባለመኖሩ ነው አለመግባባት ይመጣ። መግባባቱ የሚኖረው ትህትና ሲኖር ነው። ትህትና ፍቅርን ያመጣል፣ መታዘዝ ፍቅርን ያመጣልና ከዚህ የምንማረው ትህትናን ፍቅርን ራስን ዝቅ ማድረግን አብሮ ተፋቅሮ ተቻችሎ አንዱ አንዱ ለታዘዘ መኖርን ስለሚያስተምረን በዚህ ህይወት እንድንኖር ነው መልእክቴን የማስተላልፈው።
በበዓሉ ማሳረጊያ ላይ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለርሃብ ለተጋለጡ ኢትዮጵያውያን ማህበረሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል።
የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትእዛዝ ነው። ዛሬ ብዙ ወገኖቻችን ህፃናት፣ እናቶች፣ እህቶችና አረጋውያን በረሃብ ተቆራምደው ዕለተ ሞታቸውን እየጠበቁ ይገኛሉ። ወገኖቻችን በረሃብ እየሞቱ እንደ ባዕድ ዝም ብለን የምናየው ከሆነ ክርስቲያናዊነቱ ጥያቄ ውስጥ ይገባል። ስለሆነ ኢትዮጵያውያንም ሆን የዓለም ማህበረሰብ በሙሉ በጽኑ ረሃብ ለተጠቁ ህዝባችን እጃቸውን እንዲሰነዝሩ በዚህ አጋጣሚ በእግዚአብሔር ስም ጥያቄያችንን እናስተላልፋለን።
በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማህበረሰቡን ንስሐ መግባት እንዳለበትም ያሳሰቡት ፓትርያርኩ ለሰላምና አንድነት መትጋት ያስፈልጋል ብለዋል። በትናንትናው ዕለት ጃንሜዳ ባህረ ጥምቀት ገብተው ያደሩ ታቦታት ዛሬ እኩለ ቀን ላይ በምዕመናን ታጅበው ወደ የደብራቸው ተመልሰዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ብላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@voanews.com የኢሜል አድራሻችን ነው። ተከታዩ ደግሞ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ይቃኛል። የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያካሂዱ መጠየቁን ሶማሊያ ተቃውማለች። ኢትዮጵያ የባህር በር እንድታገኝ ከራስ ገዟ ሶማሊላንድ ጋር በቅርቡ የፈረመችውን የመግባቢያ ሰነድ ቀድማ ካልሰረዘች ለድርድር እንደማትቀርብም አስታውቃለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና ውጥረቱን ለማርገብ እየተካሄዱ ያሉ ዲፕሎማሲያዊ ጥረቶችን በተመለከተ ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎሜን ጋር ቆይታ አድርገናል። ተከታዩ ነው። በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታህሳስ 22 ቀን 2016 ዓ.ም የተፈረመው የመግባቢያ ሰነድ አስገዳጅና በሕግ አሳሪ ሳይሆን የሁለቱን ፍላጎት የሚያንጸባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ 3 ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሊላንድ እንደ ሀገር እውቅና የማግኘት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኘት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳይካተት ለህዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ።
There are a number of things that we do not know about this deal and certainly the way
ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉ። በአንድ በኩል ሶማሊላንድ ለሀገሯ ባለም አቀፍ ደረጃ እውቅና ልታገኝ እንደሆነ የተናገረችው፣ በሌላ በኩል ኢትዮጵያ ስታብራራው ደግሞ ለሶማሊላንድ እውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንን ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም።
ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን ያካትት እንጂ የኢትዮጵያና የሶማሊላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ አረጋግጧል ይላሉ ኒኮላስ።
which is illustrated by the fact that
ይህ ስምምነት ያረጋገጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዝዳንት ሙሴ ቢሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። በአንድ በኩል የባህር በር የማግኘት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ ቢሂ በሀገር ውስጥ ግጭት የተዳከመውን ስልጣናቸውን ሊያጠናክሩበት ይፈልጋሉ።
በተለይ ለበርካታ ዓመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ህብረት የሽግግር ተልእኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳደናቀፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ።
ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተል አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው።
በሌላ በኩል ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብጽ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ የተካሄደ ባለው የአረብ ሊግ ስብሰባ ላይ የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረትና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ይመልሱ።
ሶማሊያ ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ እያካሄደች ነው። በርካታ ዓለም አቀፍ አጋሮችን ድጋፍ ለማሰባሰብ ጥረት እያደረገች እንደሆነ ያየን ነው። እስካሁን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ የሚመስል መግለጫ ካወጣው ይጋር በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ አገር ወቅና ቢሰጠኝ ሌሎችም አገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሐሳብ ይመስለኛል። እንዳሰበችው የሌሎችን ሙቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን ባንድ ጀምበር የሚፈጸም ጉዳይ አለመሆኑን ነው።
በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የነዚህ ተቋማት ሚና ወሳኝ ነው።
እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
የአፍሪካ ህብረት የጸጥታው ምክር ቤት በረቡዕ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ቻይናና ሩሲያ እንደ ጸጥታው ምክር ቤት ባሉ ዓለም አቀፋዊ ተቋማት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ መቆማት በአህጉሪቱ ያላቸውን ተጽዕኖ ለማሳደግ እንዳገዛቸው ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ የአፍሪካ ሀገራት ተለዋዋጭ የሆነ በመጣው ዓለም አቀፋዊ ስርዓት ተስበው ለአንዱ አካል የመወገን አካሄድን በመከተል ብሔራዊ ጥቅማቸውን እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ሲሉ መክረዋል። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ከፍተኛ አማካሪ ካሜሮን ሃድሰን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ቀርበው በሰጡት የምስክርነት ቃል ሩሲያ በአህጉሪቱ ህዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር እየሰራች ነው ሲሉም ተደምጠዋል። ጉዳዩን የተከታተለው አስማማዋየ ነው ተከታዩን አዘጋጅቷል።
ከስድስት ወራት በፊት መፈንቅለ መንግስት ካስተናገዱ የምዕራብ አፍሪካ ሀገራት አንዷ ሆነች። ኒጀር ወታደራዊ ሁንታውን በመደገፍ ሰልፍ ወጡ በሾች የሚቆጠሩ ኒጀራውያን በሰልፋቸው የሩሲያን ባንዲራ አንግበው ታይተዋል። ተመሳሳይ የሩሲያና ቻይና ባንዲራዎችንና የመሪዎችን ፎቶዎች በዝባይ ሰልፎች ላይ መመልከት ቀደም ብሎም በኢትዮጵያ ቡርኪናፋሶና ማሊም ተደርጓል። ይህን አይነት ክስተቶች በአፍሪካ ተደጋግሞ መታየታቸው ሀገራቱ እየፈጠሩት ያለው ተጽዕኖ ማሳያም ተደርጎም ይወሰዳል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ እነዚህ ክስተቶች ምናልባትም ቻይናና ሩሲያ በጸጥታው ምክር ቤት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ ከመቆማቸው ጋር የተያያዘ ሊሆን ይችላል ይላሉ።
በተለያየ ቦታ ያሉ ሀገሮች ፍላጎታቸው ወይም ችግሮቻቸው ተመሳሳይ የሆኑና አቋማቸውን ያመሳስለዋል። ምናልባት በእንግሊዝኛ ኮንቨርጀንስ ኦፍ ኢንተረስት ይኖራል። ሁለተኛው ደግሞ ከዛ ሀገር ማገኘው ጥቅም ምን ይሆናል? ሪዮት ዓለማዊ ድጋፍ፣ የኢኮኖሚ፣ የዲፕሎማሲ፣ የጂኦፖለቲካዊ ትብብር የደህንነት ትብብር አገኛለሁ ብለው የሚያስቡ ከሆነ ደግሞ ያንንም ጥቅም አስልተው ለሆነ ሀገር ለዛ ሀገር ውሳኔ ላይ ያንጸባርቃል። ስለዚህ ውስጣዊ ፍልስፍናቸው የውጭ ጉዳይ ፖሊሲ መርሆቻቸውና ፍልስፍናቸው ሊመራቸው ይችላል ወይ ፍላጎታቸው ሊመራው ይችላል። ስለዚህ ቻይናና ራሽያ በኢትዮጵያ ጉዳይ ላይ ወይም በሌሎች ሀገሮች ማዕቀብ ሲጣል የሚሉት በራሳቸው በቻይናና በሜቢ በታይዋን ጉዳይ ውስጥ ተመሳሳይ ጉዳዮች ስለሚኖሩ ሁልጊዜ ዓለምን የሚያዩበት መንገድ ከራሳቸው ሆነንና ከራሳቸው ጥንካሬ አንጻር ወይም የውጭ ጉዳይ ፖሊሲ አንጻር ስለሆነ አንዳንዴ ኮንቨርጀንስ ኦፍ ኢንተረስት አፍሪካ ውስጥ ሲመለከው ለአፍሪካ ያደሉ ይመስላል። ግን የአፍሪካ የማርላት ምናምን ጉዳይ ሳይሆን ያላቸው ችግር ተመሳሳይነት ወይንም ከአፍሪካ ቢጠብቁትን ጥቅማ ጥቅሞች በዚህ መልኩ ወዳጅ ሆነው ለመምሰልም የሚሆን ምክንያት ነው ብዬ አስባለሁ። ያ ህዝቡ ይህን ነገር እንደ በግ ወስዶ አክብሮቱን ወይንም ፍላጎቱን ቢገልጽ እሱ መጥፎ ነው ተብሎ አይታሰብም። ግን የውጭ ጉዳይ መስሪያ ቤቶቹ በተለይ የአፍሪካ ፍላጎት እንደዚህ ባለ በሌሎች ሁለተኛ ሀገሮች ወይ ሶስተኛ ሀገሮች ድጋፍ ብቻ እየተደገፈና ዝም ብሎ እየተሞካሸ የሚኖር ፍላጎት የትም እንደማያደርስ አውቆ ያው አፍሪካ ላይ ብዙ ስራ መስራት የአፍሪካውያን ሰባሰብ ምናምን ይጠይቃል ከውጭ ጉዳይ መስሪያ ቤቶቹ ከመሪዎቹ።
በእርግጥ በዓለም አቀፍ ስርዓት ውስጥ ሁሉም ሀገራት ብሔራዊ ፍላጎቱን ለማሳካት ይሰራል የሚሉት ዶክተር ዮናስ ከቅርብ ጊዜያት ወዲህ ደግሞ ሀያላን ሀገራት ብቻ ሳይሆን መካከለኛ ኃይላት ጭምር ብሔራዊ ጥቅማቸውን ሩቅ ካሉ አካባቢዎች ለማግኘት የሚጥሩበት ሁኔታ እየታየ ነው ይላሉ። ለዚህም በምስራቅ አፍሪካና ቀይ ባህር አካባቢ ቻይናና ሩሲያን ጨምሮ የሌሎች ሀገራት ተሳትፎና የሚታየውን አሁናዊ የኃይል ሽኩቻ ላብነት ያነሳሉ።
አሁን ያለንበት የምስራቅ አፍሪካም የህንድ ውቅያኖስ የቀይ ባህር እንዳለ የመካከለኛው ምስራቅ የሚባለው አካባቢ በዚህ የድራማ ውስጥ የጂኦፖለቲካ ድራማ ውስጥ እያለፈ ያለ ነው። ይሄን ብቻ ሳይሆን ወደ ኤዥያም ብንሄድ ወደ ተለያዩ ቦታዎች ብንሄድ ድራማው ተመሳሳይ የሆነ የተዋናያኖቹ ሽኩቻ፣ ፉክክር፣ የበላይ የበታች፣ ቋሚ ያልሆነ በጣም አንዳንዴ የሚለዋወጥ ዛሬ ረጋ ስንል የሚረበሽ ተረበሸ ስንል ተመልሶ ሌላ ባህሪ የሚይዝ ዓለም አቀፍ ግንኙነት ውስጥ ነው ያለ ነው። ስለዚህ የኛም የራሻም የቻይና የተባበሩት ኤምሬቶችም የኳታር ወይም ሌሎችም የሳውዲ ሁሉም ሀገር ወደዚህ መጥቶ ፍላጎቱን ለማሳደር ለማግኘት ይሞክራል።
ቻይናና ሩሲያ ከአፍሪካ ሀገራት ጋር እየፈጠሩት ያለው ትብብርና ተጽዕኖአቸው እያየለ ስለመምጣቱ አሜሪካ በተደጋጋሚ ስትገልጽ ቆይታለች። የሀያላን ሀገራት በአፍሪካ የሚያደርጉት ፉክክር የሩሲያ ተጽዕኖ ላይ ትኩረቱን አድርጎ ሐምሌ 15 ቀን 2015 ዓ.ም በተካሄደውና ዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካኑስ ኮሚቴ ምስክርነት ቃል ባደመጠበት ውይይት ላይ ሩሲያ በአህጉሪቱ ያላት ተጽዕኖ እያየለ መምጣቱ ተገልጿል። የምስክርነት ቃላቸውን ከሰጡ መካከል የሆኑት በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራሞች ከፍተኛ አማካሪ ካሜሮን ሁድሰን ሩሲያ በአፍሪካ እየተገበረችው ላለው ተጽዕኖን የማስፋት ስልት በሕዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር ትሰራለች ሲሉ ተደምጠዋል።
We don't see Russia creating fault lines in societies or engineering anti-Western sentiment.
አፍሪካ ሀገራት ህዝቦች ዘንድ ምዕራባውያን ሀገራትን በተመለከተ ያሉ የተሳሳቱ አመለካከቶችን ሩሲያ እንደፈጠረቻቸው የሚያረጋግጥ ነገር ማግኘት አልቻለም። ነገር ግን ትጠቀምባቸዋለች። በይፋ መግለጫዎችንና ፕሮፓጋንዳዎችን በመጠቀም እነዚህ ስሜቶች የአሜሪካን ጥቅም በሚጎዳና በሚያዳክም መልኩ እንዲያርጉ ትንከባከባቸዋለች። ለዚህ ደግሞ በዋናነት እንደ ማሊ፣ ማዕከላዊ አፍሪካና ሱዳን ያሉ ያልተረጋጉ ደካማዊንም የወደቀ መንግስት ያላቸውን ሀገራት ኢላማ አድርጋ ትሰራለች።
ዶክተር ዮናስ በበኩላቸው የምዕራባውያን ሀገራት ዓለም አቀፋዊ ተጽዕኖ የፈጠሩባቸው ተቋሞቻቸው ከወቅቱ ጋር አብረው ራሳቸውን እንዲያሻሽሉ አለማድረጋቸው በአፍሪካ ሀገራት ዘንድ የነበራቸውን ቅቡልነት እንዲቀንስ ምክንያት ሊሆን እንደሚችል ይናገራሉ።
ሌሎች እንግዶች መጥተው እኛም አለን፣ የኛም ድምጽ ይሰማ፣ እኛም ከእናንተ እኩል ነን እያሉ የሚመጡ ኃይሎች ሀገሮች ራሳቸው ቆመናቸውን እያሳደጉ አቅማቸውን እያበረቱ የመጡበት ነው። ቻይናና የአሜሪካ መራሹ የዓለም ስርዓት የሊብራል ስርዓት መናገር እኛ እዚህ ባለም አቀፍ ግንኙነት ትምህርት ክፍል ውስጥ ዋንታዎቹን ቆጥረን ነው ስርዓቱ ምን ያህል ተረጋጋ የምንለው። አንድ የአንድ ዋልታ ዓለም ሲሆን የመረጋጋት ባህሪ ይታያል ጊዜው፣ ወይም ሁለትም ዋልታ ሲሆን የተሻለ የተረጋጋ ፉክክር ቢበዛበትም ሚዛኑ ለመጠበቅ ሚዛኑ እስከተጠበቀ ድረስ ይያልን እና ባለ ብዙ ዋልታ በሆነ ቁጥር ብዙ ዋልታዎች እየመጡት ይሄዱ ቁጥር ብዙ ፍላጎቶች፣ ብዙ ታክቲኮች፣ ብዙ ስትራቴጂዎች የሚቀመሩበት ስለሆነ ተረጋጋ ሰዓትን እንደሚወልድ በዝም ብሎ በመድፋሳ ደረጃ እናቀዋል ይታወቃልና አሁን ያለው ዓለም እንደዛ ባለ ብዙ ዋልታ የሚመስል ነው። እንደገና ደግሞ ባለ ብዙ ዋልታ ነው እንዳንል ደግሞ የቻይናና የአሜሪካን ፉክክር ስናይ ባለ ሁለት ዋልታ ይመስላል። እሱንም አይተዳም አንዳንዴ የአሜሪካን ተጽዕኖ ደግሞ ስናይ አንድ ዋልታ ይመስላልና ሁሉም ዋልታ ባህሪ ስርዓቱ የሚከነጥሩበት ባህሪያትን የያዘ እጅግ ውስብስብ የሆነ ስርዓት የዓለም ስርዓት ውስጥ የገባን ነው እና ከዚህ ውስጥ የሚወጣበት ቀመሮች ካልመጡ መሰባሰቦች መጥተው የተሻለ ዓለም እንዲሰራ ምዕራባዊውም መር ተቋማቱ ራሳቸውን ሪፎርም አድርገው የዓለም ስርዓትን ወደ አዲሱ በጊዜው የሚወስዱ ከሆነ እየተረጋጋ ሊሄድ ይችላል።
ኢትዮጵያን ጨምሮ የአፍሪካ ሀገራት ለህዝባቸው ጥቅም ከሁሉም ሀገራት ጋር የሚኖራቸውን ተግንኙነት ወሳኝ ነው የሚሉት ዶክተር ዮናስ ትሏጭ የሆነ በመጣው ዓለም አቀፋዊ ስርዓት ውስጥ በሚያደርጉት መስተጋብር ላንዱ የሞገን አካሄድን ተከትለው ብሔራዊ ጥቅማቸውን እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ይላሉ።
የዓለም ስርዓት ትንሽ ዘብረቅርቅ ያለ ነው፣ ጉራማይሌ ነው። ይህ የውጭ ጉዳይ ፖሊሲዎች በተለይ የአፍሪካ ሀገራት የውጭ ጉዳይ ፖሊሲዎች አንደኛ አፍሪካን የሚያሰባስብ እና በዚህ ጉራማይሌ ባህር ውስጥ መንሳፈትና መዋኘት የሚችሉበትን ፖሊሲ እና ስትራቴጂም ታክቲክም ኦርጋኒክ የሆነ መቅረጽ ያስፈልጋል። የሴኩሪቲውም ቢሆን የኢኮኖሚውም የፖለቲካ ኢኮኖሚውም የፖለቲካውም ቢሆን ትንሽ የሚያስተሳስር አፍሪካን እንደ አፍሪካ የሚያስተሳስር እና ይሄ ባለ ሁለትዮሽ በሚመስለው ባለ ሁለት ዋልታ ባለ ሶስት ዋልታ ባለ ብዙ ዋልታ በሚመስለው የዓለም ስርዓት ውስጥ ስለ ሶስቱም የሚሆን ሚዛኑን የጠበቀ የውጭ ጉዳይ ስትራቴጂ ያስፈልጋል። ባለ ሁለትዮሽ ሲመስል ቻይናንንም አሜሪካንም የማያስቀይም ሊሆን ይችላል። ለምሳሌ ባለ ብዙ ከሆነ ብዙ ወዳጅነትን፣ ብዙ ጠረጴዛዎችን፣ ብዙ አዳራሾችን የሚገነባ ብሪክስ ውስጥም አረብ ሊጎች ውስጥም መግባት የተለያዩ ስብስቦች ውስጥ በመግባት ብዙ ጠረጴዛዎችን በማዘጋጀት በተከፋፈለው ዓለም ውስጥ ብዙ የተከፋፈሉ ጠረጴዛዎች ላይ ወንበራችንን በማስቀመጥ ፍላጎታችን የሀገሮቹ ፍላጎት ለማሟላት መሞከር እንደ ዩኒፖላር የሚመስለው ገጽ ካለ ያባለ አንድ ዋልታ የሚመስል ከሆነ ያንን ለሃያልኝ የሚለውንም ሀገር ሳይስቀይሙ በዲፕሎማሲ በታክቲክ በስትራቴጂ የበሰለ ብልጠት ያለው ብልህነት የበዛበት ፖሊሲ ያስፈልገዋል።
የአፍሪካ ሀገራት መሪዎችና የውጭ ግንኙነት ፖሊሲ ቀያሾች በአገር ውስጥ በሚካሄዱ ህዝባዊ ሰልፎችና በመገናኛ ብዙሃኖቻቸው የሚያንጸባርቋቸው ሀሳቦች ከሚከተሉት የውጭ ፖሊሲ ጋር የተገናዘቡ መሆናቸውን ማረጋገጥ እንደሚኖርባቸውም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ዶክተር ዮናስ አሽኔ መክረዋል። አሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ላይ ያሏችሁን አስተያየቶች ለማጋራት በፌስቡክ አት ቪኦኤ አማሪክ ወይም በኤክስ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ተከተሉን። አስተያየቶቻችሁንም አጋሩን። የዝግጅታችንን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዱ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ ያየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ።
ጤናስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ ማድረሰው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁን ልትቆዩ ጋብዛለሁ።
L is for the way you look at me. O is for the only
Nat King Cole no love ከተሰኘው ዜማ ጋር ለፍቅርና ለፍቅረኞች እንደ ብሔራዊ መዝሙር የሚቆጠር ዜማ ነው። እናንተም እንድትወዱት ተስፋ አደርጋለሁ።
Is even more than anyone that you adore can love is all that I can give to you. Love is more than just a game for two. Two love can make it. Take my heart and please don't break it. Love was made for me and you.
Love በናት ኪንግ ኮል ነበር። እንደወደዳችሁ ተስፋ አደርጋለሁ። አለማየሁ እሸቴ መሆኑን ማን ያውቃል? ኮቱማ ፍቅሬዬ
ወጣ ቻ ወጣ ቻ ወጣ ቻ
ኮቱማ ፍቅርዬ አለማየሁ እሸቴ በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶ ለነኝ። ሌላ የፍቅር ዜማ ነው ኡ ቦይ። ለበርካታ ፊልሞች ሙዚቃ መስራት የሚታወቀው ሮዝ ሮይስ የተሰኘው ባንድ ኢን ፉል ብሉም ብሎ ቆየት ብሎ በለቀቀው አልበም ውስጥ ካካተታቸው ስራዎች አንዱ ነው። ድምጻዊዋ የሚሲሲፒ ተወላጇ ጎን ጂኪ ነች። ኡ ቦይ አይ ላቭ ዩ ሶ
I'm
ጎንዲኪ ከሮዝ ሮይስ ባንድ ጋር ነበረች።
Yes, my Meritu Yeva is the Fatu And Alan Garcha And
Swedish Michael Balaina
I know Chisim Baini Tadak Meya Swedish Wati 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 Shalom Yes, my Meritu Yeva is the Fatu And Alam Garcha And Ergetu I know Tishim Baini Tadak Meyayu Suwer Tis Wittu 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 Shabu And if the Kirida And Ade Amava And Kirby Burku And the Romi Shita Ave Vanda Yenu And they were just shallow The Christian birth of grace The faith is the Knossel Gutsinda Yenisan Wetsatinda Maru Fatu and Adam Garcha and Ergetu. I know Tishim Baini Tadak Meyayu. Suwer Tis Wittu 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 Shabu. Anyone Tishalu and Makajimbu. Yadam Kwangwai Beka Biwarani Naga Fizu Shizamana Alfa Afkali Million Masale Fikyanchi Tiwetish Ava Vanda Yenu
ማይክል በላይነን አመስግነን ወደ አሜሪካዊቷ ሚኒ ሪፖርተር እናልፋለን። ሰላሳ ሁለት ዓመቷ ይህን ዓለም የተሰናበተችው ሚኒ ሪፐርተን የማይሞት ሥራዋን ትታልፋለች። በካንሰር መያዛቸውን በይፋ ካስታወቁ ታዋቂ ሰዎች ከመጀመሪያዎቹ አንዷ ነበረች። ላቪንግ ዩ ተወዳጅ ዜማዋ ነው። ሚኒ ሪፖርተን የአሜሪካ የካንሰር ማህበረሰብ ቃል አቀባይም ሆና አገልግላለች። ለአበረከተችው አስተዋጽኦ ማህበሩ ያቀረበላትን ሽልማት ከወቅቱ ፕሬዝዳንት ጂሚ ካርተር በዋይት ሃውስ ተቀብላለች። ሳዱላይ ኑር አዲስ ሰይድና ዮኒ ጎንደርኛ ናቸው። ግጥምና ዜማ ኑር አዲስ ሰይድ፣ ሙዚቃ ቅንብር መታፈሪያ በቀለ፣ ማሲንቆ እንድሪስ ሐሰን። እኔም በዚሁ ዜማ ነው የምሰናበታችሁ። እንግዶልኝ ነኝ። የሳምንት ሰው ይበለን። ሰላም።
አድማጮች ለምሽት ያስተናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ተቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።